የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ሰላም፣ የጋቢና ቪኦኤ አድማጮች እንዴት አመሻችሁ? ጋቢና ካስደመጣችሁ መሰናዶች መካከል የተወሰኑትን በድጋሚ እናስደምጣችኋለን። በምሽቱ የተመረጡ ሙዚቃዎችንም በየጣልቀው እንጋብዛችኋለን። በሳምንቱ ከስተዋውቅናችሁ ወጣት እንግዶች መካከል አንዷ ሊዲያ ረዘነ ነበረች። ሊዲያ ማላዊ በሚገኘው የሰው አልባ ጠያራ ማሰልጠኛ ወይንም ድሮን አካዳሚ ውስጥ ተሳታፊ ናት። ከኤደን ገረመው ጋር ነበረ ቆይታ ያደረገችው።
እኔ አዲስ አበባ ነው ተወልጄ ያደኩት። ልክ 10ኛ ክፍል ስደርስ ደረጃዬ አላለው የፋልከን ዳይሬክተር ነው እና ሁለት ተማሪ ስኮላርሺፕ መስጠት እንደምችል ኦፖርቹኒቲ ሲሰጠው አንደኛው ለ10ኛ ክፍል ተማሪ ጎበዝ የሚባለው ሊሰጠ፣ ሁለተኛው ደግሞ ለኔ ከ10ኛ ክፍል ሰጠኝ ማለት ነው። አው ያ ማትሪክ ተፈተንኩና ከዛ በኋላ ስትሬት ኤ አመጣው ወደ ሳይፕረስ ኢንተርናሽናል ዩኒቨርሲቲ ሄድኩኝ። ከዛ ላይ 2012-13 በፈረንጆች ማለት ነው። በ16 አመቴ እዛ ገባው። እዛ አንድ አመት ተማርኩኝ። የገባውበት ዩኒቨርሲቲ በኤነርጂ ሲስተም ኢንጂነሪንግ ነበረ የገባው። የሀይል አቅርቦት ምህንድስና የሚባል ፊልድ ነበር። በጣም እኔ ግን ኢንትረስትድ የነበርኩት በስፔስ ጋር የተያያዘ ነገር ስለነበረ ለማፈላለግ ጀመርኩ ዩኒቨርሲቲዎች እና ቻይና አገኘው። ኤሮናቲካል ኢንጂነሪንግ ማለት ነው። ኤሮናቲካል ኢንጂነሪንግ ማለት የሚበር ነገር የሚያጠና በህዋ ላይ ሊሆን ይችላል፣ አለማችንም ውስጥ ሊሆን ይችላል ማለት ነው።
የዛሬ 3 አመት ከቻይና ትምህርቷን ስትጨርስ ኢትዮጵያ መጣ ለመስራት በመወሰኗ እንደተመለሰች የምትናገረው ሊዲያ፣ እንደው ይሄንን አይነት ትምህርት ተምረሽ ምን አይነት ስራዎችን ለመስራት አስበሽ ነው ወደ ኢትዮጵያ የተመለሽው ስል ጠየኳት።
እውነት ለመናገር ምንም አይነት ነገር ይኖራል ብዬ አላሰብኩም ነበር። ግን ባለኝ እውቀት ብዙ ቴክኖሎጂ ሴክተሮችን ከድሮ ጀምሮ አውቅ ነበርና አንደኛው ደግሞ የኢትዮጵያን ስፔስ ሳይንስ ሶሳይቲ የሚባለው ከህፃን ጊዜ ጀምሮ እንትን ነበረ። ስለዚህ እጅ ሳናገራቸው በሰዓቱ ሪክሩት እያደረጉ እንደነበርና ትልቅ ፕሮጀክት ላይ መስራት የሳተላይቱን ፕሮጀክት ማለት በዛም ተፈተንኩኝ። ኢንተርቪውንም አለፍኩኝ። እኔና 19 ሌሎች ኢንጂነሮች ሆነን አንድ ላይ ተቀጠር ለሳተላይት ፕሮጀክቱ ማለት ነው። ከዛ ጊዜ ጀምሮ እስከ አሁን ታህሳስ ድረስ በሱ ፕሮጀክት ላይ እየሰራ ነበረ፣ እዛ ተቀጥሬ ማለት ነው። በመሀል ምን አለ ቻይና አብረን ነበረ፣ ከቻይና ጋር ኮላብሬት አድርገን የሰራ ነው። ብዙ ትሬኒንጎችን ሰጠኛ። በግሌ ደግሞ ካምፓኒ ሬስፖንሳብል፣ በግሌ ደግሞ ተወዳደሬ ራሻ ሄድኩኝ ለተወሰነ ያህል ጊዜ ቆይቼ ተመለስኩኝ።
ሊዲያ አዲስ አበባ ወመዘክር ውስጥ በሚካሄደው የአሜሪካን ሴንተር ውስጥ የኤሮስፔስ ክለብ መስርታ ምንም እንኳን ኢትዮጵያ ውስጥ ይሄን መሰል ትምህርት ባይኖርም ወጣቶችን እንዲመራመሩ ታበረታታለች።
ከዛ በኋላ ቮለንተሪ የሚሰራቸው ሌሎች ኢትዮጵያ ስፔስ ሳይንስ ሶሳይቲ 5 ኪሎ ያለውና ሌላ ደግሞ አሜሪካን ሴንተር አሜሪካን ኤምባሲ ወመዘክር ላይ በውስጥ የሚገኛለን ኤሮስፔስ ክለብ አለኝ። እዛ ከተለያዩ ተማሪዎች አሉ። ኢንፎርማል የሆነ ሚቲንግ እናደርጋለን የተገናኘን ከሃይስኩል ተማሪዎች ጋር። ምንድነው ላይክ አይ ቲንክ ሁሉም ሰው ምንድነው ሰማይን ሲያይ ምን አለ ብሎ መጠየቁ አይቀርም እና ምን አይነት ነገር አለ ብሎ ማለት ነው፣ ሰማይ ላይ ምን አይነት ነገር አለ ብሎ መጠየቁ አይቀርም። እኔ ደግሞ ከህፃነት ጀምሮ ፋሲኔት ያደረገኝ ነበረ። ስቲል አሁን ለምሳሌ ለአባቴ ለሚጠይቀኝም ሰው ታዲያ እኔ ተመራማሪ መሆን ነው የምፈልገው፣ የህዋ ተመራማሪ መሆን ነው የምፈልገው ነው የምላቸው የነበረው። እኔ ያለፍኩበት ሁኔታ ነግራቸዋል። በጣም ኢንትረስትድ ናቸው በእኔ ፊልድ ማለት ነው። ቀላል አይደለም እውነት ለመናገር እንትን ለማድረግ ብዙ ነገሮችን መተው አለብሽ አንቺ የምትፈልጊ ነገር ላይ ለመድረስ ስትፈልጊ። ግን ቢሆንም ደግሞ ፌዝ ግን አስፈላጊ ነው ይሆናል ብሎ እኔ ኤሮናቲካልን መርቄ ስገባ ማንም ሰው የሚያውቀው እንኳን አልነበረም እስክመረቅ ድረስ ራሱ ማለት ነው። አይደለም ተመርቄ ራሱ ለሰዎች ይሄን የተማርኩት ብዬ ኤክስፕሌን ማድረግ አለብኝ ትምህርት እንደሆነ ማለት ነው። ለዛም ነው የአሜሪካን ሴንተር ኤርስፔስ ክለብ የሚለውን ነገር ምናምን ኢኒሼት ማድረግ ያሰብኩት። ምክንያቱም ያለው ነገር ብዙ ሰው አያውቀው። ኢቨን እውቀት ያላቸው ሰዎች ሰች ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ ማለት በፍጥነት ሬጉሌሽን አውጥቶ አክቹአሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል።
ሊዲያ አሁን ላይ ማላዊ በሚገኝ የአነስተኛ ሰው አልባ በራሪዎች ምህንድስና ወይም ድሮን ቴክኖሎጂ ትምህርት ቤት ውስጥ ድሮን ጥገና እያጠናች ትገኛለች። ይህ መንገድ ቀላል ባይሆንም ወደ ኢትዮጵያ ስትመለስ ግን በጣም ሰፊ የሆነ እቅድ ማሻ ከተሰኘና በድሮን የህክምና መሳሪያዎችና የጤና ናሙናዎችን ለማንቀሳቀስ ከሚሰራ ድርጅት ጋር አብራ ለማስራት እቅድ መያዟንም ትናገራለች።
ያው ማሻ የሚባል ፒኤልሲ አለ። ስመለስ እንግዲህ ከነሱ ጋር መስራት ታስባለን። ስመለስ ማድረግ የምፈልገው ነገር ወይ ኦቶሪቲዎች ሊሆን ይችላል፣ ኢንፍሉዌንሻል የሆኑ ሰዎችን ማሳየት ነው። ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን ያለ ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ በፍጥነት ሬጉሌሽን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ስመለስ ደግሞ ሌላ የሚሰራው ነገር ከዩኒቲ ከነሱ ጋር ሆነ ኢኒሽት ማድረግ አለብን ነው። ቅስቀሳ ሲደርስ ደግሞ ዩኒሴፍ ሊኖር ይችላል። አፍሪካን ዩኒየን አዲስ አበባ ውስጥም ስለሚገኝ አፍሪካን ዩኒየንን እንጠቀማለን ብለን እናስባለን፣ ኮኦርዲኔት ለማድረግ ማለት ነው። እንደዛ የሚል ነገር ነው ያወራ ነው ከዩኒሴፍ ጋር ማለት ነው።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁ ደግሞ በጣም እናመሰግናለን። ኢትዮጵያ ውስጥ ግጭቶችና ለመግባባቶችን ለመቀነስ ተሻጋሪ ርህራሄና መደጋገፍ እንደሚያስፈልግ የሚያስገነዝብ ባለንጀራ የተሰኘ እንቅስቃሴ ስለመጀመሩም ነግረናችሁ ነበር። በሳምንቱ እሱን ሰምተን እንመለስ። ሃይማኖታችን ለየቅል ቢሆን፣ የዘር መስመራችን ባይዋሰን፣ የፖለቲካ አቋማችን ባይቀራረብ ከአንድ የሚያውለንን የሰብአዊነት ውል ግን ለመጠቀም እንሞክር። ያ ውል ባለንጀራነት ይባላል። ይህ በቅርቡ የተጀመረውን የባለንጀራይ እንቅስቃሴን ይዘት ባጭሩ ለመጠቅለል ያዋልነው ሐረግ። የእንቅስቃሴው ተባባሪ መስራች የሆኑት ዶክተር ተካሊ ነጋ ኢትዮጵያን ገደብ የለሽ ርህራሄና መቻቻል የሚፈልጉበት ሰዓት ላይ ናቸው ብለው ያስባሉ። እነሆ አንደኛው ምክንያታቸው።
እኛ ሀገር እያየን ያለነው እውነታ ነው። አሁን በተለይ ከቅርብ ጊዜያት ወዲህ አንዳችንን ሌላችንን የምንመለከትበት መንገድ የእርስ በርስ ግንኙነታችንን አደጋ ላይ ጥለውታል። ምክንያቱም አንዳችን ሌላችን በምናይበት መንገድ ላይ ተመስርቶ ግንኙነታችን አብሮ ስለሚለወጥ ከማንነት ግንዛቤ ጋር ተያይዞ አሁን እየተፈጠሩት ያሉት መረዳቶች የእርስ በርስ ግንኙነታችንን በጣም እያሻከሩት እንደሆነ አሰብ። ማንነት በምንልበት ጊዜ በዋነኛነት ሀሳብ እያደረግን ያለ ነው የቡድን ማንነት ግንዛቤን ማለታችን ነው። ይሄ ማንነት ብሔር ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ አለዚያም የሚከተለው የሃይማኖት መስመር የሚጋሩ ሰዎች ሊሆኑ ይችላሉ። እና እኛን የማይመስሉ ሰዎችን ወይም እኛ አይነት አቋም የሌላቸውን ሰዎች በዋነኛነት የማግለል አይነት ነገር መመልከት ጀመርን ማለት ነው። ማግለል በምንልበት ጊዜ በእኛ አተያይ በአንድ በኩል ከኛ እንደሚያንሱ አድርጎ መቁጠር፣ የኛን አይነት እይታ ስለሌላቸው እንዲህ አይነት እንቅስቃሴ ደግሞ እርስ በርስ ያለን ግንኙነት ላይ በጣም አደገኛ የሆነ አሻራ ፈጠረብን። ስለዚህ ይሄ እይታችን ካልተስተካከለ በጣም ትልቅ አደጋ ውስጥ ነን ብለን አሰብን።
ሁለተኛው ጉዳይ ኢትዮጵያ ውስጥ እየተፈጠረ ካለው የጥልቅ ድህነት መዛመት ጋር እንደሚገናኝ ዶክተር ተካልኝ ይወሳል። ህይወትን በሚያንገራግር ድህነት ውስጥ ያሉ ዜጎችን የሚያግዝ ቸርነት በእያንዳንዳችን ውስጥ ካልተፈጠረ ለሀገር ደህንነት አስጊ የመሆኑ ጉዳይ እንቅስቃሴውን ለመጀመር እንደ አንደኛ መነሻ እንደሆናቸውም ያስታውሳሉ። ይህ እንቅስቃሴ ሐሳባዊ ሆኖ እንዳይቀር ወጣቶችን እንደ ዋነኛ አጋርነት በማየት የሚያምነው እንቅስቃሴ መልካም ሐሳቦቹን ከብዙሃን ልብ ለማስረጽ መላዎችን ዘይዷል።
በሁለት መንገድ ልንከሳቸው እንችላለን። አንደኛው ፊት ለፊት ወይም ገጽ ለገጽ የምናደርገው ሰዎችን የማንቃት ስትራቴጂያችን ነው ወይም ስልታችን ነው። ሁለተኛው ደግሞ አሁን አንዳችን የትን ሚዲያ ብለን የምናስባቸው የፊት ለፊት ወይም ገጽ ለገጽ ብለን ከምናስባቸው ጋር በተያያዘ በተለያዩ የእምነት ተቋም አለን እናነሳለን፣ ጥያቄ ሲነሳም እንመልሳለን፣ ያንን እናደርጋለን። ከዛ ባሻገር ደግሞ ምንድን ነው የምናደርገው ዩኒቨርሲቲዎች ጋር አሁን ለምሳሌ ከዚህ በፊት ጂጂጋ ዩኒቨርሲቲ ሄደን ነበር። ወደ 500 የሚያክሉ ተማሪዎች የዚህን መልእክት የሚያገኙበት መንገድ ተመቻችቷል። በጣም በቅርብ ካን ኮሌጅ ሳምንት በኋላ ደግሞ እንደገና ወደ ጎንደር ዩኒቨርሲቲ ለተመሳሳይ ነገር እናደርጋለን። በዚህ አመት ብቻ ወደ 10 ያክል የሚሆኑ ዩኒቨርሲቲዎችን ለመድረስ እቅዳለን። የፊት ለፊት እናደርገው ነው። በተለይ ከአይሁድነትና ከክርስትና ጋር ተያይዞ ባልንጀራነት በነዚህ ሃይማኖቶች ቅዱሳን መጽሐፍቶች ውስጥ እንዴት ይታያል፣ ያስ ለዛሬው ያለን ፋይዳ ምንድን ነው የሚለው መጽሐፍ ተተይቦ አልቋል። በጣም ከአንድ ወር ባልበት
በአምባሳደርነት ያካትተው እንቅስቃሴው ህልሙን ለሚጋሩት የቃል ኪዳን ሰነድም አዘጋጅተዋል። ባልንጀራ የመውደድ ቃል ኪዳን የሚሰኘው ሰነድ ሰዎች በየዕለት ኑሯቸው የመልካም ባልንጀርነት
ራሱ ለመውደድ ቃል ኪዳን እንዲገባ፣ ወገንተኛነት እንዳይኖረው፣ ሰው እንዲያከብር፣ እንዲራራ ውሳኔ የሚወስንበት ነው። ይህንን በሚያደርግበት ጊዜ ደግሞ በተግባር እነዚህ ነገሮች የሚኖርበትን መንገድ በጣም ቀላል የሆኑ መንገድ ሊታወሱ የሚችሉ ነገሮችን የሰውነት ክፍሉን በመጠቀም ብቻ እንዴት ሊተገብራቸው እንደሚችል አዘጋጅተናል። ወደ 7 የሚያክሉ ናቸው። ለምሳሌ ያህል ለመዘርዘር ያህል አንድ ሰው አይኖቹን ብቻ በመጠቀም እንዴት ያለ ለውጥ ሊያመጣ እንደሚችል የምናሳይበት ነው። ሌላውን ሰው በሚመለከትበት ጊዜ ዋጋ ያለው ክቡር ባልንጀራው አድርጎ እንዲመለከት ሲያያቸው ደስ እንዲሰል በመንገድ ላይ በሚያልፍበት ጊዜ የሌሉ አድርጎ እንዳይዘነጋቸው፣ በምንም አይነት መንገድ ስብናቸው እንዳያራክስ፣ እንደገና በቡድን ውስጥ አካቶ ሳያውቃቸው እንዳይፈርጃቸው አስተያየን የሚቃኝበት ነው። ጆሮውንም አስመልክቶ ያው ብዙ ጊዜ ችግር የሚፈጠረው አንችን ከሌላችን ጋር ስናወራ ነው፣ በጆሮዋችንና በብረታችን ነው። እና የባልንጀራችን ሀሳብ ጋር ለመስማማት በጣም ጤናማና የተለመደ ነገር ቢሆንም የሌላውን ሰው ጉዳይ ግን በራስ ጉዳይ አድርጎ መመጠብ ያለን ቃል ኪዳን ቢገባ በምንም አይነት መንገድ የንቀት ቃላትን፣ ጥቅል ድምዳሜዎችና ፈጥላቻዎች እንዲታጠብ በመንስተት ሊሰራ እንዲጠይቅ የሚያነሳሳ ነው።
እንቅስቃሴው የሰነቃቸው መላዎች በመንግስት የአስተዳደር ዘይቤዎች ውስጥም ተካተው የበለጠ ጉልበት ያገኙ ዘንድ ከእርቅና ሰላም ኮሚሽን ጋር ለመስራት ንግግር መጀመሩን ያወሱት ዶክተር ተካልኝ መንግስትም ሀገሪቱን በሚያስተዳድርበት ወቅት የሰዎችን ክቡርነት እንዲያ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ እየተደመጠ ነው። አብራችሁን ስለምታመሹም በጣም እናመሰግናለን። የሐሰተኛ ዜናዎችና የጥላቻ ንግግሮች ስርጭት አሳሳቢ ደረጃ ላይ መድረሱን ይፋ ስላደረገው ሪፖርት የተጠናቀረ ዘገባ የአዲስ አበባው ዘጋቢያችን መለስካቸው አመሃ በሳምንት ውስጥ አስደምጦን ነበረ። በድጋሚ ነው።
ሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ በአጽሮት ካርድ ወይንም በአማርኛ አጠራሩ የመብቶችና የዴሞክራሲ ብልጽግና ማዕከል በኢትዮጵያ እንደሚካሄድ የሚጠበቀውን ምርጫ 2012ን ከተዛቡ መረጃዎችና ከጥላቻ ንግግሮች ስርጭት መከላከል ያስፈልጋል በሚል ዓላማ ለስድስት ወራት ሲያካሄድ የቆየውን ጥናት ለመገናኛ ብዙሃን ባለሙያዎች አቅርበዋል። የተዛቡ መረጃዎችና ወይም የጥላቻ ንግግሮችን በተለይም ከማህበራዊ መገናኛዎች አጠቃቀም ጋር እየተበራከቱ የመጡ ችግሮች ናቸው ያለው ማዕከሉ፣ በተለይም ከምርጫ ጋር በተያያዘ በዓለም አቀፍ ደረጃም ቢሆን የተዛቡ መረጃዎች የምርጫ ሂደቶችን እስከ መቀየር እየደረሱ መሆናቸውን ያስገነዝባል። ይህንንም የተለያዩ ምሳሌዎችን እየዘረዘረ ያስረዳል። ቪኦኤ የመብቶችና የዴሞክራሲ ብልጽግና ማዕከልን ዳይሬክተር አቶ በፈቃዱ ኃይሉን በዚህ ጥናታችሁ በኢትዮጵያ ያልጠበቃችሁት ግን እነቱን ያገኛችሁት አዲስ ነገር ምንድነው የሚል ጥያቄ አንስቶላቸው ነበር።
ያልጠበቅነው የሚባለው መጀመሪያ ላይ ቅኝቱ ሲጀምር በጣም የተዘባረቀ የጥላቻና ያስተኛ መረጃ ስርጭት ያለ መስሎ ነበር። ነገር ግን የቃኘን በመጣን ቁጥርና ለምን ይሄ ኬት ነው የጀመረው ለምንድነው ምናምን ያለን እርስ በርስ የጥላቻ ንግግሮችና የተዛቡ መረጃዎች ያላቸውን ግንኙነት ስንመለከት ያየነው የተደራጀ ከተጠበቀው በላይ የተደራጀና ለፖለቲካ አላማ እና አንዳንዴ የገንዘብ ኮርስ የገንዘብም ፖለቲካው ሁለቱም ተመጋጋቢ ናቸው አላማ ተብሎ የተደራጀ መሆኑ ነው በጣም ከተጠበቀው በላይ የሆነብን እና ንጹህ የሚምለው የፖለቲካ ቡድን አለመኖሩም ደግሞ ሌላው አሳሳቢና አስደንጋጭ ማለትም ከዚህ ሙሉ ለሙሉ የጸዳ እና ባንድም በሌላ መንገድ የተዛቡ መረጃዎችን የማያሰራጭ ቡድን ከሙላ ጎደል በእኛ ግምት የለም ማለት ነው። በተለይ ሆን ብለው የሚያሰራጩት ጥቂት ቡድኖች ናቸው። ግን እነዛ ጥቂት ቡድኖች ከአንድ ቡድን ብቻ ነው የሚሉት ከዛም ከዚህኛው እና ኢቭን በመንግስት መዋቅር ውስጥም ያሉ አካሎች አሉበት። እነዛን መረጃዎች የተዛቡ መረጃዎች ሆነ ብለው አውጥተው ከእንደገና ለማህበራዊ ሚዲያዎች እየሰጡ መረጃ ቲፕ በማድረግስም የተዛቡ መረጃዎች እንዲነዙ በማድረግ ስራ ላይ ናቸው።
አቶ በፈቃዱ ኃይሉ ማከሉ ያደረገውን ጥናት ሲያብራሩ እንዳሉት የተዛቡ መረጃዎችን ሆነ የጥላቻ ንግግሮችን የሚያስተራጩት አካላት የተለያዩ ዓላማዎች ሊኖራቸው ይችላሉ። ይሁንና ዋና ዋና ናቸው የሚባሉት የፖለቲካ ግብን ማሳካትና የገቢ ምንጭ መሆናቸው ነው። በአሁኑ ሰዓትም ይህ ተግባር የብዙ ሰዎች መተዳደሪያ እስከ መሆን ደርሷል ያሉት የማዕከሉ ዲሬክተር በግለሰብ ደረጃ ማዕከሉ ሊጠቅሳቸው የሚችል ሰዎች እንዳሉም ተናግረዋል። የጥላቻ ንግግሮችና የተዛቡ መረጃዎች ስርጭት የሚበረከቱባቸው የተለያዩ ወቅቶች አሉ የሚሉት አቶ በፈቃዱ በተለይ የተለያዩ ባላ ሲከበሩ የፖለቲካ ፓርቲዎች ወይም ሌሎች ቡድኖች የገቢ ማሰባሰቢያ ሲያካሂዱ ወይም ደግሞ በመርጫ እንዲሁም ውሳኔ ህዝብ በሚካሄድበት አጋጣሚ ሊሆን ይችላል ብለዋል። ይህንንም ተጨባጭ ነው ባሉት ምሳሌ አስረድተዋል።
የሲዳማ ሪፈረንደም ጊዜ ብዙ ያስመረጃዎች አይተናል። አንዳንዶቹ በስተት አንዳንዶቹ ባለማወቅ በችኩልነት ዜና ቶሎ ለመስበር ነው። ሌሎቹ ደግሞ ምንም ያልተከሰተ ለምሳሌ በአዋሳ ለሲቪክ ማህበራት ሲሰጥ የነበረ ስልጠና በተደራጁ ወጣቶች ለአንድ ሰዓት ያክል ተረበሸ የሚለው እኔ ራሱ በአካባቢው ነበርኩኝ። እዛ ሲቪል ማህበራቱ ማከል ነበርን እኛም እንታዘብ ስለነበረ ምንም ነገር አልነበረም። ነገር ግን ይሄንን እንትም ብለው 80,000 ያክል ቪው ካገኘ በኋላ ነው ዜናውን እኛ ራሱ ያገኘ ነው ማለት ነው። እና ዜናውን ለማጣራት ስንሞክር እየተከታተለ የመጀመሪያውን ሰው አግኝተናል። ግን የመጀመሪያው መረጃ ሰጪ የምርጫ ቦርድ ተቀብሎኛል እንደዘጋቢነት ከኢዚያ ነው የተላኩት ብሎ በሐሰት የተናገረ ሰው እንደሆነ ደርሰንበታል። ዞሮ ዞሮ ለሆነ ዓላማ ሌሎችን በጣም ስትራቴጂ ሊሆን እንደሚችል አመላካች ነው ብለን እናምናለን። ይሄን ነው ማለት ነው።
የተዛቡ መረጃዎችንና የጥላቻ ንግግሮችን ስርጭት ለማስቆም የሚበጀው የትኛው መንገድ ወይንም ብልሃት ነው? ህግ መውጣትና ተግባራዊ ማድረግ፣ እነዚህ መረጃዎችና የጥላቻ ንግግሮች እንዴት እንደሚፈጠሩና እንደሚስፋፉ ህዝቡን ማስተማርና የመሳሰሉ እርምጃዎች እንደመፍትሄ ሊቆጠሩ ይችላሉ። በአቶ በፈቃዱ አመለካከት ሊተኮርባቸው የሚገባቸው መፍትሄዎች ግን ሁለት ናቸው።
መንግስት ሁልጊዜም ግልጽ መሆን አለበት። ግልጽ የማይሆኑ ባለስልጣናቶችን ደግሞ ተጠያቂ ማድረግ አለበት። አለበለዚያ አሁን እንደምናየው መረጃዎች በተዛቡ እርስ በርስ የሚጋጩ በሆኑ ቁጥር በተዘጉ ቁጥር ኮንስፓይረሲ ወይም ደግሞ ሴራ ትንታኔዎች ያብቡና መግባባት እንደ ህዝብም ይሁን እንደ ግለሰብ ከግለሰብ ጋር መግባባት የማንችልበት ደረጃ ብዙ ምስቅልቅል ውስጥ ሊዳርገን ይችላል የሚል ስጋት ስላለን ነው። መንግስት ግልጽነት ነው አንደኛ ሚዲያውን ነጻ አድርጎ መተው ማለበት ያ በደንብ ሚዲያው መስራት አለበት። ሌላው ምንድነው ጋዜጠኞች እና ሚዲያዎች የፋክት ቼኪንግ ስራ ወይም ሀቅ ማረጋገጥ ስራ በሰፊው መስራት አለባቸው። ያንን እየሰሩ አይደሉም ብለን እናምናለን። ሲቪል ማህበራትም ይሁኑ መንግስትም ይሁን ጋዜጠኞችና ሚዲያዎች የየራሳቸው የሆነ ኃላፊነት አለባቸው። ያንን በአግባቡ ካልተወጡ ግን በተለይ በሚቀጥለው ምርጫ በቀረበ ቁጥር የፖለቲካ ፉክክሩ የናረ በመጣ ቁጥር ዜጎች በተዛባ መረጃ የማይገባ ውሳኔ ሊወስኑ ይችላሉ የሚል ስጋት ነው ያለን።
በኢትዮጵያ ውስጥ በግለሰብም ሆነ በቡድን ሆነው የጥላቻ ንግግርንም ሆነ የተዛባ መረጃን የሚያሰራጩት በአብዛኛው ከሀገር ውጭ የሚኖሩ መሆናቸውንም ከዚያ ሲብስ ደግሞ ህቡ የሆኑና የራሳቸው ህልውና የሌላቸው ስሞች እንደሆኑ የማዕከሉ የፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተናግረዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ቁጥሮች አይደሉም ሰዎች እንጂ በሚል አፍሪካ ውስጥ በግጭቶች ምክንያት የሚረግፉ ወጣቶችን በደንቡ ለመዘከር ስለተጀመረ እንቅስቃሴም የሚናገር መሰናዶ በሳምንት ውስጥ አስደምጠናችሁ ነበር። ጽዮን ግርማ ከአስተባባሪዎች መካከል አንድ ከሆነው ሚኪያስ ሲሳይ ጋር ቆይታ አድርጋለች።
ሚኪያስ ሲሳይ ነው። በሙያዊ የኮሙኒኬሽን ባለሙያ ነኝ። አብዛኛው የኮሙኒኬሽን ካምፔን ነው። በዓለም አቀፍ ድርጅቶች አካባቢ በተባበሩት መንግስታት አፍሪካ ህብረትና ዓለም ባንክ አካባቢ በዛዚህ አካባቢ ስሰራ ነው የምታወቀው። እንግዲህ በሱም በተመለከተ ምንሰራ ያለው አሁን ከረንት አፍሪካ ፓክትስ ከሚባል ድርጅት ጋር የአፍሪካ ህብረትን የሚዘግሩን ጠመንጃዎቹን ልሳናቸውን እንዝጋ ወይም ጸጥ እናሰኝ የሚል ፕሮጀክትን በካምፔን መልኩ ለማገዝ እየሰራን እንገኛለን።
በዘመቻ በቅስቀሳ ላይ ማለት ነው።
የዘመቻ ቅስቀሳ ነው። የንቃት ማዳበር እና ማስፋፋት መልክ ማዳረስ ማለት ነው። በአፍሪካ በመላና ከዛም ባሻገር ከተቻለ
በድረገጽ አማካኝነት ከመታካሄዷቸው ዘመቻዎች አንዱ በአፍሪካ በመላው አፍሪካ በጦር መሳሪያ ምክንያት ህይወታቸው ያለፉትን ሰዎች ዜጎች በቁጥራቸው ሳይሆን በስማቸው እናስተዋሳቸው names not numbers የሚል የኢንተርኔት ላይ ዘመቻ ያካሂዳችሁ እንደሆነ አይቻለው ከኢንተርኔት ላይና ምን ማለት ነው እስቲ ይሄንን አብራራልን names not numbers የሚል
እሺ names not numbers እንግዲህ ባለፈው በፈረንጅ ተፈጣጣር ጃንዋሪ 30 ላይ እና 29 እና 30 ላይ የተካሄደ ድረገጽ ወይም በተለይ ደግሞ ማህበራዊ ሚዲያ በተብሎ የተጠራ በሶሻል ሚዲያ ላይ የተካሄደ የማስታወሻ ወይም መታሰቢያ ፕሮግራም መባል ይችላል። ይህ ምን ማለት ነው? እንግዲህ ሰዎች ጊዜ ዜና ላይ እንግዲህ በሚዲያው ላይ እንደምንሰማው 10 ሰዎች ሞቱ፣ 25 ሰዎች ሞቱ ምናምን ይባላል። ቁጥር ይሆንና ዞሯችንም ለምዷታል። አይ ወይ ትንሽ ነው እንደማለትም አንዳንዴ ቢቃጣም ቦታውን ለሚኖርበት ይያዝ። እነዚህ አንድም ቢሆን ሰው እና ምንድን ነው ስም አለው ይሄ ሰውዬ ወይም እቺ ሴትዬ ያንድ ሰው ወንድም፣ እህት፣ እናት፣ አባት፣ ልጅ፣ ዘመድ፣ ጓደኛ እንዲሆን አንድ ሰው ነው በዚህ በተፈጠረ ግጭት አማካይነት በተተኮሰ ጥይት የሞተው። ስለዚህ ያንን እናስብ። እነዚህ ሰዎችን ስናስብ ግጭትን በሰላማዊ መንገድ መፍታት እንችላለን፣ የጦር መሳሪያ ግድ መሳብ የለበት ብሎ የሞተበትን ሰው እንዲዘክሩ ለማድረግ ነው። በዚህም ሰዎች ወጥተው እገሌ ገሌ ይባላል ነው ወንድሜ በዚህ አመቱ እንደዚህ በጦርነት ተባተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሁ እያሉ ብዙ የጻፉ ያሉ ከአስር ሚሊዮን በላይ የሆነ ነው እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረ በተለያየ መልኩ። ይሄ ምን ያስረዳል? ብዙ ሰው ምን ያህል እንደቆሰለ ነው። እንደምታውቁት ሶሻል ሚዲያ አፍሪካ ላይ ተደራሽነቱ በጣም ትንሽ ነው። ግን በዛም በትንሽ ተደራሽነቱ ከአስር ሚሊዮን በላይ ውይይት መፍጠር መቻል ማለት ቀላል መስሎ አይታይም ለኔ በግሌ።
በዚህ ይሄንን ዘመቻ ያካሄዳችሁት ወጥ በሆነ መተግበሪያ ወይም ፕላትፎርም ነው ወይስ ደግሞ ሃሽታግ ከፊቱ ስላለ በዛ ሃሽታግ አማካኝነት የተደረጉ ውይይቶችን እየቆጠራችኋቸው? ይሄን 10 ሚሊዮን ቁጥር ዳታ ያገኛችሁት እንዴት ነው?
ይሄንን እኛ ፕላትፎርምን ያመቻቸን የተለያዩ ፕላትፎርሞች አመቻቸን። ከህዝብ በኩል ከበዚህ በፊት ከመንግስት ወይም ከአንድ ድርጅት ለህዝብ የሚነገር ነገር አለ። ያንን መልክ ትተን ከህዝቡ ደግሞ ወደ እነዚህ ተናጋሪ ተብሎ በተለምዶ ከሚሄድ የሚታወቁት ወደ መንግስት አካል፣ ወደ አፍሪካ ህብረት ወይም ሌላ መት ደግሞ ሆነ ብለን ለ24 ሰዓት የሚጥልም የሶሻል ሚዲያ አካውንት ፈጠርን። ይኸውም በፌስቡክ ላይ እና በትዊተር ነው። ኔምስ ኖት ነምበርስ የሚል ሃሽታግ ኔምስ ኖት ነምበርስ ወይም ሃሽታግ አፍሪካ ፊዝን ብለን በዛ አማካኝነት ነው እንግዲህ ይሄ 10 ሚሊዮን የሚሆነው ኢንተራክሽን ግማሹ ኮመንት ነው፣ ግማሹ ቪዚት ማድረግ ነው ወይም ገብቶ ማየት ማንበብ እንደሚባለው እንግዲህ በእንግሊዝኛ ላይክ የሚባለው እንደዚህ አይነት ነገር በማድረግ የተገኙ የግንኙነቶች ውጤት ናቸው።
ይሄ ቁጥር የሚያሳየን ብዙ የቆሰሉ ሰዎች እንዳሉ ነው ብለሃል ቀደም ባለው ምላሽህና አሁን እንደነገርከኝ የቆጠራችሁት በአጠቃላይ ኢንጌጅመንት የሚባለውን አጠቃላዩን የተደረገውን እንቅስቃሴ ነው። ግን እንደው በተለየ በዚህ ዘመቻ ውስጥ የሚወዷቸውን ሰዎች ያጡ ወይም ደግሞ ከዚህ የተረፉ ሰርቫይቨርስ የሚባሉት ምን ያህሉ ተሳተፉ? ምን ያህሉ እንዳላችሁት ቁጥራቸውን ሳይሆን ስማቸውን አሰፈሩ?
ይሄኛው ገና ቆጥረን አልጨረስም። አሁን ገና ካለፈ እንግዲህ ሳምንት ነው። ብዙ ስለሆነ ከፋፍለን ወንድሜን አጣሁ የሚል እህቴን እኔ ሰርቫይቨር ነኝ ምናምን የሚለው በካቴጎሪ እየከፋፈልን አሁን እሱም የዴታ አግሪጌት እየሰራን ያለ ነው። እሱም ሰርቲ ሲጨርስ ልናካፍል እንችላለን። ግን ከተለያየ አቅጣጫ ወንድሜን የተብኝ እኔ ራሴ ከጥይት ያመለጥኝ ነኝ እኔ እግሬን የተመታው ነኝ የሚሉላ ሳይቀር ብዙ አይነት እንዲኖሩ ልጠቅርልሽ ማልችለው ብዙ አይነት ከተለያየ አቅጣጫ ይመጣል።
ሀሳቡን ስታነሱት የመጨረሻው ግባችሁ ይሄ ውይይት መደረጉ ይሄ ስማቸውን የተጎጂ ሰዎችን ቁጥራቸውን ሳይሆን ስማቸውን ማስፈሩ ማስታወሱ የሚሰጠው ጥቅም ምንድነው ብላችሁ ነው ያቀዳችሁት? ስታቀሉት ሀሳቡን ስታነሱ
የግጭቶች መፍትሄ ለመፈለግ መጀመሪያ መነጋገር ያስፈልጋል። ስለዚህ ለንግግሮች በር መክፈቻው ይሄ የኛ አይደለም የወጣቶቹ ነው። ወጣቶቹ እርስ በርሳቸው እንዲነጋገሩ ታንዛኒያ ያለው ከሴኔጋል፣ ናይጄሪያ ያለው ከቡሩንዲ፣ ብሩንዲ ያለው ደግሞ ከግብጽ ካለ እንደዚህ አይነት የተገጠማቸው ሰዎች ጋር በተነጋገሩ ቁጥር አንድ መፍትሄ ያመጣል። ግምታውን መስበር ያስፈልጋል። ይህም ደግሞ ሌላው ደግሞ ነገር ቁጥር ብቻ እንዳገኙ ሰዎችም እንደሆኑ ባሳወቅሽ ቁጥር ምን የሚመጣ ነገር አለ መሰለሽ? ሰውን የምታውቂውን ሰው ብዙ ጊዜ መጥፎ ነገር እንዲገጥመው አትፈልጊ። እኔ እኮ መንገድ ላይ ስመጣ እገሌ የሚባል ሰው መኪና ገጭቶ ታየሁኝ ስትይ የሚደነገጠውና አንድ ሰው መኪና ተገጨ ቢባል የሚደነገጠው ድንጋጤ እኩል አይደለም። ስለዚህ ከግል ጋር ከራስ ጋር አሶሴት በማድረግ በማገናኘት ወደፊት እንደዚህ አይነት እርምጃ ውስጥ እንዳይገቡ ወጣቶችን ለማሳቀፍ እንደዚህ አይነት ደግሞ ይሄ ቫዮለንት የሆነ ወይም ደግሞ ጸብን ጫሪ የሆነ ንግግሮችን እንዳያደርጉ ከጸብጫሪ ንግግሮች አልፎ ወደዛም ወደ ዱላ ቀረሽና ወይም ደግሞ ዱላ አዘል ወይም ጠመንጃንም ተኮር የሆነ እንቅስቃሴ ውስጥ እንዳይገቡ ንቃት መፍጠር ነው። ያ ንቃት ከተፈጠረ ሊቀሰቅሷቸውና ሊያነቋቸው ከሚቢትንም ሰዎች የለ የለ እኮ በንግግር ሊፈታ ይችላል የሚል የአስተሳሰብ ለውጥ ለማምጣት ጭምር ነው።
ቅስቀሳ እናድርግ ያሉ ወጣቶች የትኞቹ ወጣቶች ናቸው? እነማን ናቸው? የት አካባቢ፣ የት ሀገር፣ የት ያሉ ወጣቶች ናቸው?
መነሻው መጀመሪያ ነሱ የሳውዝ አፍሪካና የቦትስዋና ወጣቶች ነው። ከዛ ቀጥሎ ግን የራሳቸውን ኔትወርክ በመጠቀም በተለያየ ሀገር ከታንዛኒያም እንደዚህ ቡድን ፈጥረው ማንቀሳቀስ ጀመሩ። ኦንላይን ላይ ሎንች እንዲያደርጉ እያመቻቸንላቸው የአንዳንድ ወጪዎቻቸውንም ለመሸፈን የሚመቱ ሌሎችን ነገር ማመቻቸት ይባልና ያንን አደረጉ።
አብረን ስላመሸን በጣም እናመሰግናለን አድማጮቻችን። ከሰኞ ጀምሮ በመደበኛው የጋቢና ቪኦኤ ስርጭት እንገናኛለን። ሀብታሙ ስዩም ነበርኩ ሳስተናግዳችሁ ያመሸሁት። መልካም ምሽት።
Radio Sagale Americati. Radio Sagale America Sagantana Fan Oromo